ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ ሐምሌ 18 2012 ዓመተ ምህረት ዝግጅታችን ጀመረ። የትግራይ ክልል የምርጫ ዝግጅት
ኮቪድ-19 ስለተከሰተ ምርጫ ይካሄድም የሚል በዓለም ላይ የተነገገ ህግ የለም። የሚያካሄዱ አሉ፣ ምርጫውን ያስተላልፉ አገሮች አሉ።
በትግራይ ክልል ምርጫውን ለማካሄድ የተሰየመውን ኮሚሽን እንዲመሩ የተመረጡት አቶ ሙሉወርቅ ኪዳነ ማርያም ናቸው። አነጋግረናቸዋል። አንድምታውና ህወሓት ከፌዴራሉ መንግስት ጋር የገባበት ፍጥጫ።
ምርጫ አስፈጻሚው ህወሓት፣ ምርጫ ተወዳዳሪው ህወሓት፣ የምርጫ ውጤት እንዲገልጸው ህወሓት እና በዚህ አይነት ህወሓት ምንም አዲስ ነገር አያገኝም። በፊት ያገኘ የነበረው በትግራይ ክልል ማለት ነው እንደው ይቀጥላል ማለት ነው። ያውም ሀገራዊ ውክልና በሌለው ሁኔታ
ጉዳዩ የህገ መንግስት ማክበርና ማስከበር ብቻ ሳይሆን ያው በትግራይ ክልል መንግስት እና ፌደራል መንግስትን አሁን እየመራ ባለው የብልጽግና ፓርቲ በመካከል ያለው ከጊዜ ወደ ጊዜ የህገመንግስት መጣ ለመግባባት እንጂ ምርጫውን ከመስከረም 30 በፊት ተደርጎ አዲስ ቋቋም ትልቅ የህገ መንግስት ከሰታል ከሚል ሙሉ እምነት የሚሆን አይመስለኝም።
ፕሮፌሰር ካሳሁን ብርሃኑ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህርና ተመራማሪ፣ ዶክተር ዛምላክ አይተነው የህግ መምህር ናቸው። ውይይት አለን፣ አብራችሁን ቆዩ። ጤና ይስጥልን ክቡራትና ክቡራን፣ እንደምን አመሻችሁ። የምሽቱ አስተናጋጃችሁ ሰለሞን አባተ ነኝ። ብርሃን ኃይሉ በቅንብሩ አብራኛለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
እንደምናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ሳይ ነኝ። የሶማሊያ ምክር ቤት ዛሬ ሳይታሰብ ጠቅላይ ሚኒስትር ሐሰን አሊ ኸይርን የትምምን ድምፅ በመንፈግ ከስልጣን እንዳነሳቸው የምክር ቤቱ አፈ ጉባኤ ገልጸዋል። አፈ ጉባኤ መሐመድ ሙርሳል አብዱራህማን የጠቅላይ ሚኒስትሩ መንግስት ውጤታማ አይደለም በሚል ነቅፈዋል። ጠቅላይ ሚኒስትሩን ከስልጣን ለማስወገድ 170 የምክር ቤቱ አባላት ደግፈዋል። የተቃወሙት 8 ብቻ ናቸው። ስለሆነም ፕሬዝዳንቱ አዲስ ጠቅላይ ሚኒስትር እንዲሾሙ እንጠይቃለን ሲሉ አፈጉባኤው አስታውቀዋል። ጠቅላይ ሚኒስትሩና መንግስታቸው የተገቡትን ብሔራዊ ቃሎችን ለመተግበር አልቻሉም በማለት ነቅፈዋል። የኮቪድ-19 አጫጭር ዜናዎች። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ትላንት የብሪታንያ የዜና ስርጭት ኮርፖሬሽን ቢቢሲ ባደረገላቸው ቃለ መጠይቅ ሲናገሩ ኮሮና ቫይረስ በገባባቸው የመጀመሪያ ጥቂት ሳምንታትና ወራት ውስጥ ቫይረሱ ምን ያህል ውስብስብ እንደሆነ መንግስታቸው አልተረዳም ነበር ብለዋል። ምናልባትም ከመጀመሪያውኑ ያላየነው ነገር ቢኖር ቫይረሱ የህመም ስሜት ከሌላቸው ሰዎች ሊተላለፍ የሚችል መሆኑን ነው በማለትም አስገንዝበዋል። የጆንስ ሆፕኪንስ ዩኒቨርሲቲ በገለጸው መሰረት ብሪታንያ ወደ 300,000 የሚጠጉ የቫይረሱ በሽተኞች አሏት። በሞት የተለዩት ደግሞ ወደ 46,000 እንደሚጠጉ ታውቋል። ዓለም አቀፉ ቫይረስ በሚዛመትበት በአሁኑ ወቅት የምናደርገው ሁሉና የምንውላቸው ሰዎች ሳይቀር የሞትና ህይወት ጉዳይ ይሆናል ሲሉ የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሓኖም አሳስበዋል። የእናንተ ህይወት ባይሆንም እንኳን ለምትወዷቸው ሰዎች ወይም ለማታውቋቸው ሰዎችም ቢሆን የሞትና የሽረት ጉዳይ ሊሆን ይችላል በማለትም ዶክተር ቴድሮስ አድሓኖም አክለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዶክተር ቴድሮስ በቻይና ተገዝተው በኮሮና ቫይረስ ለደረሰው ሞት ምክንያት ሆነዋል ሲሉ በያዝነው ሳምንት ለተናገሩት ዋናው የጤናው ድርጅት ስራ አስኪያጅ ምላሽ ሰጥተዋል። የዓለም የጤና ድርጅት በእንደዚህ አይነት አነጋገር ከስራው አይዛነፍም፣ የዓለም ማህበረሰብም እንዲዛነፍ አንሻም። የተደቀነብን ትልቁ አደጋ ዓለም አቀፉን ወረርሽኝ የፖለቲካ ገጽታ እንዲኖረው የማድረጉ ተግባር መቀጠል ነው የሚል ምላሽ ሰጥተው ዶክተር ቴድሮስ ፖለቲካና ወገንተኝነት ሁኔታዎችን አባብሷል ሲሉም አክለዋል። በዓለም አቀፍ ደረጃ በ24 ሰዓታት ውስጥ በኮሮና ቫይረስ የተያዙ ሰዎች ቁጥር በ284196 ማደጉን የሚመጡ ሰዎች ብዛት ደግሞ በ9753 ከፍ ማለቱን ዓለም አቀፍ የጤና ድርጅት አስታውቋል። ቪየትናም ሌላ ወረርሽኝ እንዳይከሰት ስትል የበረሃ ብዝሃ ሕይወትና ምርቶችን ማስገባት አግዳለች። በገበያ እንዳይሸጥም ከልክላለች። ኮሮና ቫይረስ ቻይና ከሚገኘው የብዝሃ ሕይወት ገበያ የመነጨ ነው ተብሎ ይታመናል። ዩናይትድ ስቴትስ በኮሮና ቫይረስ በሽተኞች ብዛት ከዓለም ቀዳሚ ቦታ መያዙን ቀጥላለች። በአሁኑ ወቅት 4.1 ሚሊዮን ደርሰዋል። ሁለተኛዋ ብራዚል ስትሆን 2.2 ሚሊዮን የቫይረሱ በሽተኞች አሏት። ህንድ ደግሞ 1.3 ሚሊዮን በኮሮና ቫይረስ የተያዙ ሰዎች እንዳሏት በዓለም ዙሪያ ስለ ኮሮና ቫይረስ ሁኔታ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ ጠቁሟል። በዓለም ደረጃ 15.7 ሚሊዮን በኮሮና ቫይረስ የተያዙ ሰዎች እንዳሉ በሞት የተለዩት ከ639,000 በላይ መሆናቸውን ዩኒቨርሲቲው ዘግቧል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በአፍጋኒስታን የዩናይትድ ስቴትስ የሰላም ልዑክ በጦርነት በዳሸቀችው አፍጋኒስታን ከቅርብ ጊዜያት ወዲህ የሚካሄደው ግጭት ከሚገባው በላይ የበዛ ነው ሲሉ ትላንት ተናግረዋል። ነገር ግን ካለፈው ዓመት ጋር ሲነጻጸር ከታሊባን ጋር በሚዋጉት የሀገሪቱ የጸጥታ ኃይሎች ላይ የሚደርሰው ሞት ከ35-40% ቀንሷል ብለዋል። ልዩ የዩናይትድ ስቴትስ የሰላም ልዑክ ዛልሜ ኻሊዛት ዩናይትድ ስቴትስ ከታሊባን አማጽያን ጋር የሰላም ስምምነት ከፈረመችበት ጊዜ አንስቶ የተገደለ የአሜሪካም ሆነ የጥምረት ኃይሎች ወታደር የለም ብለዋል። በመጨረሻም በኮሮና ቫይረስ ምክንያት በተደነገገው አስቸኳይ አዋጅ መሰረት የትራምፕ አስተዳደር ሂውስተን ቴክሳስ ሆቴሎች ውስጥ የያዛቸውን ልጆች ከሀገር እንዳያባረሩ ሲል አንድ የጠበቆች ቡድን በዩናይትድ ስቴትስ መንግስት ላይ ክስ መስርቷል። ቴክሳስ ያሉት የሆቴሎቹ ባለቤቶች ለእድሜ ያደረሱ ልጆችን ለመያዝ ሆቴሎቻቸውን ክፍት ማድረጉ እንደሚያቆሙ ትላንት ገልጸዋል። አሶሺየትድ ፕሬስ የዜና አገልግሎት ስለ ጉዳዩ ከዘገበ 2 ቀናት በኋላ ልጆቹ ከሆቴሎቹ እንደተወሰዱ የኢሚግሬሽን አስከባሪ ክፍል ማረጋገጡ ተዘግቧል። ልጆቹ የት እንደተወሰዱ በተደጋጋሚ ለቀረበው ጥያቄ ግን መልስ እንዳልሰጡ ተዘግቧል። አድማጮች የምሽት ዜናችን እዚህ ላይ ያበቃ። መልካም ምሽት።
አዳነችን ለዜናው አመሰግናለሁ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ12040 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ሐምሌ 18 2012 ዓመተ ምህረት ምሽት ፕሮግራም ነው። አሁን ወደ መጀመሪያው ዘገባ እናልፋለን። በደቡብ ክልል ራሳቸውን አደራጅተው የሰላምና የህዝብ ደህንነት ጠንቅ ሆነዋል ባላቸው ላይ መንግስት ህጋዊ እርምጃ ለመውሰድ ተዘጋጅቷል ሲሉ የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ ወይዘሮ ሰናይት ሰለሞን አስታውቀዋል። በክልል በመደራጀት ጥያቄዎች ላይ የፌዴሬሽን ምክር ቤቱን ውሳኔ እንደሚያስፈጽሙ በክልሉ የዞንና የወረዳ አመራር አባላት አስታውቀዋል። ዮናታን ዘብዲዮስ ከሐዋሳ ተጨማሪ አለው።
በዚህ ሳምንት የተካሄደውን የክልሉ ገዢ ፓርቲ የብልጽግና ባለስልጣናትን አስቸኳይ ውይይት በተመለከተ የደቡብ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይ ሰለሞን በሰጡት መግለጫ ኢትዮጵያ ውስጥ የመንግስት ለውጥ መደረጉን ተከትሎ በደቡብ ክልል የተነሱ በክልል መደራጀት ጥያቄዎችን ለመመለስ የተለያዩ ጥረቶች መደረጋቸውን ጠቅሰዋል። ጠቅላይ ሚኒስትር አብይ አህመድ ከክልሉ ህዝብ ጋር ያደረጓቸው ውይይቶች የቀድሞ ደኢህዴን ያሁኑ የደቡብ ክልል ብልጽግና ፓርቲ ያስጠናው ጥናትና በጠቅላይ ሚኒስትር አብይ አህመድ የተቋቋመው የሰላም ኮሚቴ ያካሄደው ጥናት ተጠቃሽ ሲሆኑ ጉዳዩ ለፌዴሬሽን ምክር ቤት ተመርቷል ብሏል። በመንግስት በኩል እነዚህ ጥረቶች ይደረጉ እንጂ በክልል የመደራጀት ጥያቄዎች የተነሳባቸው አካባቢዎች የክልሉ አመራሮች እጅ አለበት የተባሉ የጸጥታ ችግሮች ታይቷል ነው የሚባለው። በደቡብ ክልል 14 የሚደርሱ ዞኖች በክልሉ ለመደራጀት ለክልሉ ምክር ቤት ጥያቄ ማቅረባቸው የሚታወቅ ሲሆን አንዳንዶቹም ደግሞ ጥያቄያችን ምላሽ አላገኘም ሲሉ ለፌዴሬሽን ምክር ቤት አቤት ብለዋል። የክልሉ አመራሮች ባካሄዱት በዚህ ውይይት በፌዴሬሽን ምክር ቤት የሚተላለፈውን ውሳኔ ለማ ለማስፈጸም የጋራ አቋምና እምነት ይዟልን ብሏል ወይዘሮ ሰናይ ሰለሞን።
የኮንፈረንሱ ተሳታፊ የነበሩ አመራሮች አጠቃላይ በተያዘው መንገድ የህዝቡን ዘላቂ ሰላምና ልማት በሚያረጋግጥ መንገድና ህገ መንግስታዊ በሆነ መንገድ ፌዴሬሽን ምክር ቤቱ ውሳኔውን ሰጥቶ ያንን ተግባራዊ ለማድረግ የጋራ እምነትና አቋም ይዞ ነው ያጠቃለለው ማለት ነው።
በክልሉ ራሳቸውን አደራጅተው የህዝብ ሰላምና ደህንነት ጠንቅ የሆኑ የመደበኛ አደረጃጀቶች ያሏቸውን ቡድኖች ሰንሰለት ለመበጣጠስና ህጋዊ እርምጃ ለመውሰድ የክልሉ መንግስት መዘጋጀቱን ተናግሯል።
በየአካባቢው አሁን ላይ በተለይም በርካታ የልማትና የመልካም አስተዳደር ስራዎች ህዝቡን በነቂስ ባሳተፈ ሁኔታ እየተሰራ ነው ያለው በክልላችን። ነገር ግን ደግሞ በተቃራኒው መንገድ ኢመደበኛ የሆኑ አደረጃጀቶች እየተፈጠሩ የህዝቡን ሰላም ለመረበሽ ጥረት የሚያደርጉባቸው አካባቢዎችም እንዳሉ በክልሉ ተለይቷል ማለት ነው። ይህንንም እርምጃ ለመውሰድ የክልሉ መንግስት በርካታ ስራዎችን እየሰራ ነው የሚገኘው። በተለይ ህገወጥ የሆነ እንቅስቃሴ በሚያደርጉ አካላት ላይ ጠንከር ያለ ክትትልና ህጋዊ የሆነ እርምጃ እየተወሰደ ያለበት ሁኔታ ነው ያለው። እዚህም የአጠቃላይ የጸጥታ መዋቅሩ አስፈላጊውን የሆነ ዝግጅት አድርጎ በየቦታው እነኚህ ተለይተው ከበድ ያለ የጸጥታ ችግር ሊታይባቸው ይችላል ያላቸውን አካባቢዎች አስቀድሞ በመገምገም በራሱ የደህንነት መረጃ ስርዓት በኩል ግምገማ በማካሄድ ቅድመ ዝግጅት እያደረገ ያለበትም አካባቢ አለ። እንደዚሁ ደግሞ ክስተቱ ያለበት አካባቢ የጸጥታ ኃይሎች ገብተው የማረጋጋትና የህዝቡን ሰላም የማስጠበቅ ስራ እየሰሩ ያሉበት ሁኔታ ነው ያለው ማለት ነው። ከዚህ አኳያ ህብረተሰቡም ከጸጥታ አካሉ ጎን በመቆም እና አስፈላጊውን መረጃ በማድረስ የራሱን ሰላም ለመጠበቅ ከመንግስት ጋር አብሮ መስራት ይገባል።
የመደበኛ ኃይሏቸው እነዚህ ቡድኖች በብሔር ስም የተደራጀው የመዋቅር ጥያቄ የሚያቀነቅኑ ህቡ የወጣቶች ቡድን ይሁን አይሁን በግልጽ አላብራሩም።
ይህ መደበኛ አደረጃጀት ማለት የህዝቡን ሰላም የሚያናጋ የህዝቡን ጥያቄ ነጥቆ ባልተገባ መንገድ እኔ ያስመልስልሃለሁ ብሎ የሚንቀሳቀስ እንድዘን የህዝቡን ሀብት የህዝቡን ሰላም በመረበሽ የሚንቀሳቀስ አካል ነው። ይሄ አካል ደግሞ በመንግስት እውቅና ሊሰጠው አይችልም። የተሰጠበትን መንገድ የለም። ይልቁንም ከእንቅስቃሴያቸው እንዲታረሙ ነው በጸጥታ አካሉን በኩል እና በየደረጃው ባለው መስተዳደር መዋቅርም በኩል እርምጃ እየተወሰደባቸው ያሉት።
የደቡብ ክልል ብልጽግና ፓርቲ አመራሮች በአስቸኳይ ስብሰባ ተጠርተው የመዋቅር ጥያቄ በተመለከተ ይህን አቋም የያዙት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የደቡብ ክልል አመራሮችን ጠርተው በጽህፈት ቤታቸው ጠንከር ያለ ማሳሰቢያ ከሰጡ በኋላ ነው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን። ይህ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ የቅዳሜ ሐምሌ 18 2012 ምሽት ፕሮግራም ነው። ወደ ተከታዩ ዝግጅት እናልፋለን። የምርጫ ዝግጅት በትግራይ ክልል ምርጫ ለማካሄድ ባለፈው ሳምንት ሐምሌ 9 የምርጫ ኮሚሽን መስርቷል። አቶ ሙሉወርቅ ኪዳነ ማርያም የምርጫ ኮሚሽኑ ኮሚሽነር ሆነው ተመርጠዋል። አቶ ሙሉወርቅ ስለ ኮሚሽኑ አመሰራረት ሲያስረዱ በሙሉ ክልሉ በስልክ በተደረገ ጥቆማ 775 ሰዎች መጠቆማቸውን፣ ከመካከላቸው 10ሩ ለኮሚሽኑ አባልነት ለክልሉ መንግስት መቅረባቸውንና 5ቱ ለኮሚሽኑ አባልነት መሰየማቸውን ገልጸውልናል። ለምርጫው ኮሚሽን አባልነት ከተመረጡት መካከል 2 ሴቶች እንደሚገኙባቸው ጠቁመዋል። አቶ ሙሉወርቅ አዳነች ፍሳይ ያነጋግራቸዋለች። አቶ ሙሉወርቅ ኪዳነ ማርያም ራሳቸውን በማስተዋወቅ ይጀምራሉ።
ሙሉወርቅ ኪዳነ ማርያም ይባላለሁ። እድሜን ሙሉ አስተማሪ ሆኜ የሰራው በተለያዩ ደረጃዎች ማለት ነው። ኤሌመንተሪ ማስተማሪ ነበር፣ ዩኒቨርሲቲ ማስተማሪ፣ ፖስት ግራጁዌትም እንደዚህ አስተምራለሁ። አሁንም ቢሆን መጽሐፍት ጽፋለሁ፣ የተለያዩ ስራዎች ይሰራሉ። ኮንሳልተንት ነኝ እንደዚሁ እና ብዙ ስራዎችም ይሰራሉ።
ኮሚሽነር ሙሉወርቅ፣ አሁን ትግራይ ውስጥ የምርጫ ኮሚሽን ተመስርቷል። የምርጫ ኮሚሽን እንግዲህ ለመመስረት ሰፊ ተሳትፎ እንደነበረው ሰምተናል፣ በስልክ እንደተካሄደም ሰምተናል። እና ስለዛ ቢያብራሩልን። በመጀመሪያ
የምርጫ ኮሚሽን የተቋቋመው በትግራይ ብሔራዊ ክልላዊ መንግስት ከህገ መንግስት ጋር ተያይዞ የአምስት አመት ምርጫ መካሄድ አለበት የሚል አቋም በመያዝ ነው። በትግራይ ክልል ምክር ቤት
በትግራይ ክልል መንግስትና በህዝቡም ዘንድ ዳቋም የተያዘው በትግራይ በኩል ዝግጅት ሲካሄድ ቆይቷል። አዋጅ በማውጣት ምርጫው እናካሄዳለን የሚል ውሳኔን በመድረስ ለምርጫው የሚያስፈልጉ ነገሮችን በማዘጋጀት ለምርጫው የሚደረግ እንቅስቃሴ እንደ ክልላዊ እንቅስቃሴ ሆኖ የቀጠለው ስለዚህ ወደ እንቅስቃሴ የሚያደርስ የመጨረሻ ስራዎች የተሰሩት ሐምሌ 9 ላይ ምክር ቤቱ አዋጁን አጽድቆ ኮሚሽኑን አቋቁሟል ምርጫውን ለማካሄድ።
የኮሚሽኑ ምርጫው በምን መልክ ነው የተካሄደው? እንዴት ተመረጠ?
ኮሚሽኑ የተመረጠው መጀመሪያ ላይ በምክር ቤቱ የወጡ መመሪያዎች ነበሩ። የሲቪል ማህበረሰቡ መሪዎች 10 የሚሆኑ የሃይማኖት ድርጅቶች፣ የቢዝነስ ድርጅቶች፣ የሙያ ማህበራት የመሳሰሉ ተሰባስበው 10 ሰዎችን ካወጡ በኋላ 10 ሰዎች በጥቆማ ከሚመረጡ ለይተው እንዲያቀርቡ የተተወው ለነዚህ የሙያ ድርጅቶች እና ሲቪክ አሶሲሽንስ ነው። ስለዚህ ጥቆማ እንዲካሄድ ተደረገ። ጥቆማው በስፋት በክልል ውስጥ ከጫፍ ጫፍ በስልክ ለአራት ቀናት ሲካሄድ ነበር። ወደ 775 የሚሆኑ ጥቆማዎች ለአስመራጩ ቀርበውለት ከነዚህ በተለያዩ መለኪያዎች አንደኛ ለፖለቲካ ፓርቲዎቹ ወገንተኛ ያልሆኑ ሰዎች እንዲመረጡ የሚል እና በህብረተሰቡ ተሳትፎ ያላቸው አግሎ ሊያደርጉ የማይችሉ ሰዎችን የሚል የተለያዩ ክራይቴሪያዎች በመጠቀም 10 ሰዎች ለመንግስት ቀርበው ከ10 ሰዎች 5 በመምረጥ መንግስት ከፖለቲካ ፓርቲዎቹ ጋር ወገንተኛ ያልመሆናቸውን አቅርቦ በመወያየት ሁሉም በመተማመናቸው ወገንተኛ አይደሉም የሚል አስተያየት ከሰጡ በኋላ ለህዝብ ምክር ቤቱ አቅርቦ 5 ሹመት ጸድቋል ማለት ነው።
አሁን እንግዲህ የትግራይ የምርጫ ኮሚሽን ስራ ምን ይሆናል ማለት ነው? በምን መልክ ነው ስራውን የሚያካሄደው?
የትግራይ የምርጫ ኮሚሽን ስራ ያው እንደማንኛውም ኤሌክትራል ኮሚሽን የምርጫውን እንቅስቃሴ የመፈጸም ስራ ነው። እንደሚታወቀው የአስመራጭ ኮሚቴ አባሎችን ያቋቁማል በየዞኑ በየጣቢያው እና በተለያዩ እርከኖች። የራሱን መዋቅር ያቋቁማል። የራሱን ጽሕፈት ቤት አቋቁሞ ስራውን ይመራል ማለት ነው። ለዚህ የተመደበ በጀትም አለው። እነዚህ 5 የኮሚሽኑ አባላት 2 ሴቶች ናቸው፣ 3 ወንዶች ናቸው። የሃይማኖት ተዋጽኦም እንደዚሁ ሁሉን ያካተተ ነው። ትምህርት የሚያመስክም የተለያዩ የሚያመስክ ያላቸው ሰዎች የሚያካተተው እና ይህንን አደራጅቶ ምርጫውን መርሃ ግብር በማውጣት ይህንን መርሃ ግብር ተግባራዊ አድርጎ በተለያዩ ደረጃዎች መካሄድ ያለባቸውን ስራዎች በመፈጸም ወደ ምርጫው ማድረስ ነው ማለት ነው።
በአሁኑ ጊዜ እንደሚታወቀው የኮቪድ-19 ጉዳይ ያለበት ሁኔታ እንደመሆኑ መጠን ምርጫው እንዴት ለማካሄድ ነው የታቀደው?
ኮቪድ-19 አደገኛ በሽታ ነው ይታወቃል። ትግራይም በጥንቃቄ ከመጀመሪያው ጀምሮ ፖሊሲ ተወስዶበት እንደውም በሀገሪቱ ለየት ያለ ነው ሊባል የሚችል ክልሉን በመለየት ወደ ክልሉ የሚገቡ ሰዎች ቁጥጥር በማድረግ ከወደቦች ይሁን ከመሀል ሀገር ይሁን ከመሳሰሉት ቁጥጥር በማድረግ የተለያዩ የኳራንታይን ስራዎች በመካሄድ ስራ ቆይታለች። ስለዚህ ግንዛቤ ዋና ትልቅ የሆነ ጥረትን ባለው አቅም መሰረት ይካሄዳል ማለት ነው። ኮቪድ-19 ስለተከሰተ ምርጫ አይካሄድም የሚል በዓለም ላይ የተደነገገ ህግ የለም። የሚያካሄዱ አሉ፣ ምርጫውን ያስተላልፉ ሀገሮች አሉ። ነገር ግን በትግራይ ውስጥ የሚካሄድ ያለው የምርጫ ሁኔታ አንደኛ ምርጫው ይህንን የበሽታው ችግሮች ታሳቢ በማድረግ የሚካሄድ ነው። ለምሳሌ ምርጫ ጣቢያዎች ምን ያህል ሰዎች መያዝ አለባቸው የሚለው የተወሰኑ ሰዎች ሊሆኑ እንደሚገባ፣ በተወሰነች ትንሽ ጣቢያዎች ሰዎች በተራራቀ ሁኔታ ሊመርጡ የሚችሉበት ሁኔታ፣ ለሰዎቹም አስተምሮ የሚሰጡና በዛን ቀን ወጣቶች ያንን ስራ በመደገፍ በተለያዩ የገጠር ህብረተሰብ ችግሮች እንዳይደርሱ ዘው ሆኖ የሚቆምበት ምናምን አሰራር በስፋት የገባበት ነው እና ኮቪድ-19 ከዛ የተለየ ስራ የሚያስፈልገው አይመስለኝም። በሀገሪቱ ውስጥ በስፋት ሰው በየገበያው በየምናምን ያለበት ሁኔታ አለ እና በአስቸጋሪ ወቅትም ነው። ነገር ግን ችግሩን ለመፍታትም የበለጠ ተደራጅተህ ያንን ለመመከት የሚያስችለው መዋቅሩን በማሻሻልና ዲሞክራሲያዊ በማድረግ ነው የሚካሄደው።
ኮሚሽነር ሙሉወርቅ ትግራይ ይህን ምርጫ ከማካሄድ የምትጠብቀው ነገር ምንድን ነው?
እንግዲህ አሁን በአገሪቱ የቆዩት ህጋዊ አሰራሮች መቀጠል አለባቸው የሚል ጉዳይ ነው። እንደሚታወቀው በአገሪቱ ያሉት አስቸጋሪ ሁኔታዎች ከህጋዊነት ይልቅ የፖለቲካዊነት አካሄድ በአመዛኙ እየተያይባቸው ነው ያለው። የህግ የበላይነት የሚባሉ ነገሮች የሚታይ አይደሉም በአሁኑ ሰዓት። ስለዚህ ህጋዊነትና የህግ የበላይነት የማጠናከር ዲሞክራሲያዊነትን የማጠናከር ነው እንደ ኢትዮጵያ ላሉ ሀገሮች መፍትሄ ሊሆን የሚችለው ነው። እና በትግራይ ለምሳሌ ባለፉት ጊዜያት 4-5 ፓርቲዎች ተቋቁመዋል። ስለዚህ እነዚህ ፓርቲዎች በተቻለ መጠን አዲሶችን ቢሆኑ እየተንቀሳቀሱ የራሳቸውን አባላት ይመለመላሉ፣ የራሳቸውን ስብሰባዎች ያካሄዳሉ። እነዚህም እድል ማግኘት አለብን የሚል ጥያቄ ይዘው ነው የሚቀርቡት። እነሱ ምርጫ በማራዘም እድል አይሰጣቸውም ማለት ሌላ ችግሮች የመጥራት ጉዳይ ነው። እና ዲሞክራቲክ የሆነ ሶሳይቲ እንገነባለን ሲባል አሳታፊነትን ለማጎልበት ነው። እና ትግራይ አሳታፊ የሆነ የመንግስት መዋቅር አሳታፊ የሆነ ህብረተሰብ ይመጣል የሚል ነው ኤክስፔክቴሽን ያለው።
እና እንግዲህ ምርጫው ከተካሄደ በኋላ ምን ይሆናል ብለው ይጠብቃሉ? እንግዲህ በመንግስት በኩል የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ትግራይ ምርጫ አካሄዳለሁ ስትል የጨረባ ምርጫ ነው እርምጃ እንወስዳለን ብለው ነበርና ምን ይሆናል ብለው ይጠብቃሉ?
ጠቅላይ ሚኒስትሩ አገር እየመሩ ነው ያሉት፣ አግባብ ነው የሚመሩት ወይስ አይደለም ሌላ ጥያቄ ሆኖ፣ ነገር ግን እንደዚህ አይነት ሁኔታዎች ማድረግ ተገቢ ነበር ወይስ አይደለም ለመጠየቅ ይቻላል። ትግራይ ምርጫ ካሄዳለሁ ስትል ማንን ነው የሚጎዳው? ማንን ይጎዳል? ኢትዮጵያ ውስጥ ትግራይ ምርጫ የምታካሄደው ራሷን አፌክት የሚያደርጉ የራሷ መሪዎች የራሷን ሽምሽር ነው የምታካሄደው። የራሷ ሪጅቬኔት ማድረግ ያለባትን ነገር ሪጅቬኔት ታደርጋለች ማለት ነው፣ ታድሳለች ማለት ነው። ሌላውን መርጥም የሚል ከሆነ እና መምረጥ የሚችል ከሆነ እና የማይችል ከሆነ የራሱ ጉዳይ ነው ማለት ነው። አሁን በትግራይ ለክልሉ ምክር ቤት ነው ምርጫ የሚካሄደው። ፌዴሬሽን ምክር ቤት የሚባል ምርጫ አይካሄድም ለምሳሌ። ምክንያቱም የፌዴሬሽን ምክር ቤት ለመመስረት ሀሳብ ስለሌለ በሀገር ደረጃ ያለ ሌላ ጊዜ ምርጫ እናደርጋለን የሚል ስለሆነ ሲሳካ የሚሆን ይሆናል ማለት እና እሳቸው የጨረባ ምርጫ ምናምን እንደማለ አንድ ክልል ራሱን በራሱ የማስተዳደር እና የራሱን እድል በራሱ የመወሰን መብት ህገ መንግስቱ የሰጠው መብት ነው። ስለዚህ እሳቸው ስላልወደዱት ህገ መንግስቱ አይሆንም ማለት አይደለም። እንደ ሀገር መሪ መፈጸም ያለባቸው ህጋዊ የሆነ የሀገራዊ ሁኔታ ብቻ ነው። የጨረባ ምርጫ በሉ ሳደቡ፣ የጠንጅቦች በሉ፣ የሌላ ተረቶች ጨምሩ፣ እሱ የራሳቸው ጉዳይ ነው። ትግራይ ምርጫ አካሄዳለሁ አለ። ከዛ በኋላ ምንድን ነው የሚሆነው? እና የምታካሄዱ ከሆነ ጦርነት እናውጃለን የሚሉ ከሆነ ይሄ ኮረናን የሚያስቀር ከሆነ እና የኮረናን አደጋ የሚቀንስ ከሆነ እሱ እናየዋለን ማለት ነው። ኮረና ነው ምክንያት የሆነው ምርጫ እንዳይመረጥ ነው። ኢትዮጵያ ውስጥ ትግራይ ይህንን ሽዬ ምርጫ አደርጋለች ስትል በፌዴሬሽኑ መሪ እርዳታ ነው ማድረግ ያለባቸው፣ ማገዝ ነው ያለባቸው። ትግራይ የሁሉ መስዋዕትነት የከፈለችው ራሷን በራሷ ለማስተዳደር እንጂ ከአንድ ሰው ፈቃድ በመጠየቅ መሪዎቿን ለመምረጥ አይደለም።
በኢትዮጵያ የምርጫ ኮሚሽን በኩል ደግሞ ህገወጥ ነውም ተብሎ ነበር እና በዚህ ላይ
ህገወጥ ነው? ማን ነው ህገወጥ የሚሆነው? ምርጫ አላስመረጥም ያለ ነው ህገወጥ የሚሆነው ወይስ የሚመርጠው ነው ህገወጥ የሚሆነው? የኢትዮጵያ ምርጫ ቦርድ ምርጫ እንዲካሄድ ፈቃድ ሰጭ እና መሻ አይደለም። ምርጫ ሲካሄድ ትክክል ለመካሄዱና ላለመካሄዱ መቁጠር የነበረበት ድርጅት ነው እና በህጉ ጥያቄ ቀርቦለታል። አይ ኮቪድ ላይ ስለሆነ አልመጣም ብሏለን። ማድረግ አትችሉም ነው ያለው። ማድረግ የመቻል ና ያለመቻልና ፈቃጃ ምርጫውን በትክክል መካሄዱና ያለመካሄዱን መቁጠር ነው የወስሱና ያንን መስራት አልችልም ካለ ትግራይ መብቷን ለመጠበቅ የራሷ የሆነ የምርጫ ኮሚሽን መቋቋም የግድ ይላታል ማለት ነው። ምክንያቱም ምርጫው መካሄድ አለው።
አረና በምርጫው ይሳተፋል?
ምዝገባ ይካሄዳል፣ በቅርቡ ይካሄዳል። ስለዚህ እንካፈላለን የሚሉት ክራይቴሪያዎቹ ለመመዝገባቸው ቀደም ሲል ሰርቲፊኬት ያላቸው መሆኑ እውቅና የተሰጣቸው መሆኑን የሚል እና ሌሎች ክራይቴሪያዎች አሉ። እሱ በዛን ጊዜ ሲቀርቡ ነው የምናውቀው። ግለሰቦችም ሆነ ፓርቲዎች የዛን ጊዜ ነው የምናውቀው።
ራሳቸው ናቸው ማመልከት ያለባቸው።
እኛ ማስተዋወቂያ እናወጣለን። ምዝገባ ይካሄዳል ብለን ኢንክሉዲንግ ገዢው ፓርቲን ሌሎችም ቀርቦ እንሳትፋለን የሚል ክራይቴሪያ ነጋሪት ጋዜጣ በአዋጅ የወጣው እሱ የሚያባሉ ቀርበው ይመዘገባሉ። ፍላጎት ያላቸው የተወሰኑ አሁን በፊት ተመዝግበው የነበሩ እውቅናቸው የታሰው መሆኑን ዳህን የሚባሉ እኛ ብናወጣቸው፣ ስለዚህ በአዋጅ ያሉትን መመዘኛዎች ነው የምናወጣላቸው፣ እነሱን አሟልተናል ብለው ይቀርባሉ።
ምንድን ነው መለኪያው?
መለኪያው በኢትዮጵያ ብሔራዊ ምርጫ ቦርድ ከአሁን በፊት ቋሚ ወይም ጊዜያዊ የምዝገባ ወረቀት ያገኙ፣ አንድ። ሁለተኛ የመሳተፍ ፍላጎት ያላቸው በክልሉ ምርጫና በከባቢያዊ ምርጫ የሚመረጡ በአንድ አካባቢ ወይ ጠቅላላ በክልሉ ለመሳተፍ የሚፈልጉ መሆናቸውን እጸው ያቀርባሉ። ከዛ በኋላ ከተመዘገቡ በኋላ ምዝገባ ወረቀት እንሰጣቸውና ከዛ በኋላ ከእነሱ ጋር ግንኙነት አድርገን ቀጣይ ሂደት እየሰራ እንቀጥላለን ማለት ነው።
ኮሚሽነር ሙሉወርቅ፣ እርስዎ በግሎ በኮሚሽነር ደረጃም ቢሆን በግሎም ቢሆን ለትግራይ ያለዎት ራዕይ ምንድን ነው?
እኔ ለትግራይ ያለኝ ራዕይ እንደ አንድ ቅን ዜጋ ትግራይ ሰላምና እድገት እንዲያገኝ፣ ሌላ ነገር አለ? ይህንን ሰላምና እድገት ለብዙ ጊዜ ናፍቆት ብዙ ትግል አካሄዶ ያገኘን ህብረተሰብ እንደገና ወደ ጦርነት እንዲመለስ የሚፈልግ አይደለም። ስለዚህ ትግራይ ሰላማዊ ሆኖ እንዲቀጥል ነው፣ ከሌሎች ጋር ተስማምቶ እንዲቀጥል ነው። ይህንን ከሌሎች ጋር ተስማምቶ ለመኖር የሚያስችለውን ሁኔታ የሚያደናቅፉ ኃይሎች ትክክል አይደሉም፣ የትግራይን መብት ማረጋገጥ አለባቸው። እንደ ኢትዮጵያ አካልነት በህገ መንግስት ውስጥ የተሰጠ መብት አለ። ያንን በህገ መንግስት የተሰጠው መብት ደግሞ በሰላም የመኖር በሰላም ሰርቶ የመውጣት ሰርቶ የመግባት መብት አለ። ያንን ህጋዊ ብቻ አይደለም መብት፣ ተፈጥሯዊ መብት ነው። ስለዚህ ያንን ሁሉ መኝለታለሁ ለትግራይ ህዝብ። እስካሁን ድረስ የነበሩት ችግሮች ተቀርፈው አሁን ያየናቸው ትንሽ የእድገት ሁኔታዎች፣ ንጉሱ ዘመን እኮ ስንት ይማር እንደነበር ይታወቃል። አሁን የሚማረው ሰው ብዛት የተለየ ነው። አሁን ያለው የህዝቡ ፕሮፋይል የተቀየረ ነው። እነዚህ የጀመራቸውን የልማት ቤቶች እና የተስፋ ኖቶች እንዲቋረጥበት አይፈልግም እና እነሱ ተሟልተውለት በህብረት ለመኖር የመግባባት ነገር ሊመጣ ይገባዋል።
እሺ፣ እንግዲህ ኮሚሽነር ሙሉወርቅ ኪዳነ ማርያም በጣም አመሰግናለሁ ለሰጡን ሰፊ ማብራሪያ።
አመሰግናለሁ አቶ ሙሉወርቅን እንዲሁም አዳነችን። ተከታዩም ቅንብር ከዚሁ ርዕስ ጋር ያቆየናል። የትግራይ ክልል ምርጫ አንድምታና ህወሓት ከማዕከላዊው መንግስት ጋር የገባው ፍጥጫ በባለሙያ አይን ይተነተናል። በሁለንተናው የሀገሪቱ ሁኔታ ውስጥ እንዴት ይታያል? የተከበራችሁ አድማጮች፣ የህወሓትን አመራር አባላትና የማዕከላዊውን መንግስት ባለስልጣናት ከተንታኞች ጋር በአንድነት በዚህ ውይይት ለማቅረብ ለቀናት ያደረግነው ጥረት ለጊዜው አልተሳካም። በተከታይ ፕሮግራሞቻችን የሁለቱን ወገኖች ተጠሪዎች ለማስተናገድ ጥረታችን እንቀጥላለን። አሁን የፖለቲካ ፍጥጫውን ጨምሮ ሂደቱን በቅርበት ከሚከታተሉ ሁለት የፖለቲካ ሳይንስና የህግ ባለሙያዎች ጋር ወዳደረግነው ውይይት የመጀመሪያ ክፍል እንዘልቃለን። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው።
ፕሮፌሰር ካሳሁን ብርሃኑ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ ትምህርት ክፍል መምህርና ተመራማሪ፣ ዶክተር ዘምራክ አይተነው በአዲስ አበባ ዩኒቨርሲቲ የፌዴራሊዝምና የአስተዳደር ጥናት ማዕከል ኃላፊና መምህርና ተመራማሪ። እንግዶቼ ለጊዜያችሁ አመሰግናለሁ። በማዕከላዊ መንግስትና በቀድሞ የኢህአዴግ አንዱ ፓርቲ በህወሓት መካከል ፍጥጫ ውስጥ የተገባበት ሁኔታ ይታያል። ምናልባትም ለአሁኑ ፍጥጫ የቅርብ ምክንያት ተደርጎ የሚታየውን እናስቀድም። የዚህ የምርጫ ጉዳይ ህወሓት በኩል ከውሳኔ ላይ ደርሶ የምርጫ ኮሚሽን አባላትን አደራጅቶ ለምርጫው በዝግጅት ላይ ነው የሚገኘውን
የውዝግቦቹ መነሻ ለምንመለከትበት ክፍል ዶክተር ዘመላክ እርሶን ላስቀድም። የማዕከላዊው መንግስት የስልጣን ዘመን ማብቃትና ምርጫው የሚካሄድበት ጊዜ ለመራዘም አስገዳጅ የሆነ ሁኔታ መፈጠሩ የዚህን ሂደት የተከተለ ክርክር የተነሳበት የተመለከተ ስነ ስርዓት ላይ እንደተሳተፈ ሰው በቅድሚያም ለዚህ ውዝግብ መነሻ የሆኑትን ጭብጦች ያስይዙ ነው። ዶክተር ዘመላክ፣
የምርጫው ጉዳይ ይሄ ኮቪድ ከመነሳቱን በፊት ያው እንደምናውቀው የህዝብ አመት በኋላ ነው ወደ አሁን ለውጥ ይባላል የመጣ ነው። ከዚያ በኋላ ባሉት ጊዜያትም አንደሪፈይ ተጋጋጭ በዚያ ነበርም ሌሎቹ ለምሳሌ በአማራ ክልል አንድ ጊዜ በሌላ ጊዜ ደግሞ ኦሮሚያ ክልል የተለያዩ ረብሻዎች ሊነሱ ነበርና ምርጫ ይካሄዳል አይካሄድም የሚባለው ነገር ራሱ ከበፊቱ አጠራጣሪ ነበር። ከመጀመሪያው ዶክተር አብይ ወደ ስልጣን መምጣታቸው በፊትም ያው ብዙ አመት እንደነበር ይታወቃል። ከመጡ በኋላ አመቱን ተከትሎ የነበረ ትንሽ የህግና የጸጥታ መላላት ነበር በየክልሉ በተለይም ደግሞ በአማራና ኦሮሚያ ክልል ውስጥ። ስለዚህ መሬት ላይ ምርጫ ለማካሄድ የሚያስችል ሁኔታ የለም የሚል ይነሳ ነበር በየጊዜው እና ኢቭን በዛም ጊዜ ከፊትለፊት በኩል ምርጫው በቀጥታ በተባለለት ጊዜ ካልተካሄደ ችግር ይፈጠራል የሚል አስተያየቶች ይደመጡ ነበር። ከዚያ በኋላ ኮቪድ ሲመጣ ምርጫው ያካሄድ እንደማይችል ቢያንስ ቢያንስ አስቸጋሪ እንደሚሆን ግልጽ እየሆነ መጣ። ከዚያ በኋላ ክርክሮች ይካሄዱ ጀመር። በጋዜጣ ላይ የተለያዩ ሰዎች ነው የሚጨምሮ ታስታውሳላችሁ፣ ምርጫው በግንቦት ነበር መካሄድ የነበረበት፣ በግንቦት መካሄድ አይቻልም ተብሎ ወደ ነሐሴም ተላልፎ ነበረ። በነሐሴ ራሱ እንዴት ይካሄድ ይችላል የዝናብ ወቅት ነው የሚሉ ብዙ ትችቶች ይቀርቡ ነበር በምርጫ ቦርድ ውሳኔም ላይ። ያም ሆነ ይህ የኮቪድ-19 መነሳትን ተከትሎ ምርጫው ኢቭን በነሐሴ መካሄድ እንደማይችል ግልጽ እየሆነ ሲመጣ ህገ መንግስታዊ መንገድ ምርጫው ባይካሄድ መንግስት የሚቋቋምበት ወይ ያለው መንግስት የሚቀጥልበት ወይም ደግሞ ኬርቴከር ገቨርንመንት የሚባለው ወይም ደግሞ ይሄ ለጊዜው ብቻ እንዲያስተዳድር የሚቀመጥ ህግ ማውጣት ስልጣን የሌለ አይነት መንግስት የአደራ መንግስት ነው የሚባለው በአማርኛ የአደራ መንግስት ማቋቋም ለሚመኝ ሁሉም በአማራጮች እየተነሱ ነበር። በኋላ ላይ እንደምታስታውሱት የተለያዩ የህገ መንግስት ባለሙያዎችን መንግስት አመክሬ አራት አማራጮች አሉ ብሎ እሱንም ለተፎካካሪ ፓርቲዎች አስተዋወቀ። አራት አማራጮች አንደኛው ህገ መንግስቱን ማሻሻል ነው። የሚሻሻለውም አሁን ያለው ፓርላማ እንዲቀጥል በሚያደርግ መልኩ ማሻሻል ነው። ሁለተኛው የአደራ መንግስት ማቋቋም ነው። ሶስተኛው አስቸኳይ ጊዜ አዋጅ ማወጅ ነው። እና አራተኛው ደግሞ ጉዳዩን ለህገ መንግስት ትርጓሜ ወደ የፌዴሬሽን ምክር ቤት መውሰድ። እነኛ አማራጮች ነበር የቀረቡት። በኋላ ላይ መንግስት ይሻላል ያለውን ጉዳዩን ወደ የፌዴሬሽን ምክር ቤት ለህገ መንግስት ትርጉም በሚል ወሰደ ማለት ነው። የፌዴሬሽን ምክር ቤትን ደግሞ በህግ ትርጉም የሚያግዘው የህገ መንግስት አጣሪ ኮሚሽን የሚባለው አለ፣ ጉባኤ የሚባለው እሱ ጋር ጉዳዩ ተመራ እና ጉባኤውም ያው ብዙ ሰዎችን በሂደቱ ላይ አስተያየታቸውን እንዲሰጡ ያደረገ በዛ ውስጥ ከተሳተፉት ውስጥ ነው። እንደዚያ ከሆነ በኋላ ያው የመጨረሻ ውሳኔው አሁን ያለው መንግስት እንደሚቀጥል የክልል መንግስታትም እስከሚቀጥለው ምርጫ ድረስ እንደዚሁ የስልጣን ጊዜያቸውን እንደሚራዘም በቀጥታ ወሰነ። ምርጫውን የሚደረግበትንም ጊዜ በተመለከተም የጤና ሚኒስቴር እና ሌሎች የሚመለከታቸው አካላት ኮቪድ-19 ምርጫውን ከማካሄድ አንጻር ችግር አይሆንም ብለው ሲወስኑ ይህንን ውሳኔ ከምርጫ ቦርድ ጋር ለተወካሽ ምክር ቤት አቅርቦ ሲወሰን ኮቪድ ችግር አይሆንም ከተባለበት እስከ 8 ወር ባለው ጊዜ ውስጥ ምርጫ እንደሚካሄድ ውሳኔ ላይ ደረሰ ማለት ነው። እንግዲህ የህገ መንግስት አጣሪ ኮሚሽኑ ይህንንም የውሳኔ ሀሳብ የፌዴሬሽን ምክር ቤት አጸደቀው። በዚህ መልኩ ነው እንግዲህ አሁን ወዳለንበት የፖለቲካ ሁኔታ ያደገም ነው የደረስ ነው።
መልካም ዶክተር ዘመላክ አመሰግናለሁ። በግራና ቀኝ በሰጣ ገባው ያልተዋጠ ሂደቱን በቀጥታ እንዳለ የነበረውን በቀጥታ እንዲያስረዱን ነበር አድማጮቻችን መከታተል የሚችሉት ነገር ያገኙ ይመስለኛል። ወደ ፕሮፌሰር ካሳሁን ልሻገር። ፕሮፌሰር ካሳሁን በዶክተር ዘመላክ በሂደት ደረጃ በደረጃ የሆነውን የተከታተልነውን ይሃል አንዳንዶቹ ግጭቶች መንስኤዎቻቸው የህግ ብቻ አይመስልም፣ መናበብ የለም፣ አንዱ የሌላውን ወገን የሚሰማ አይመስልም፣ የእርስ በርስ መወነጃጀሎች ገፍተው ቀጥለዋል፣ ሌላ ቀርቶ የኃይል ፍጥጫ ያን አይነት አዝማሚያ እስከመታየት ድረስ ዘልቋል። እስኪ ከመሰረታዊ ጥያቄ ልነሳ። ጤናማ የሆነ የአስተዳደር ግንኙነት በክልልና በማዕከላዊ መንግስት መሃል ቢኖር ኖሮ የህግ አግባቡና መሰረቱ እንዳለ ሆኖ እንዲህ የበረታ ሁኔታ ውስጥ ያስገባን ነበር ይላሉ? ሁኔታዎችን አሁን ከሚታዩበት አንፃር ማነጻጸር ይችላሉ?
አመሰግናለሁ አሉላ።
ከአንዳንድ መነሻ ሀሳቦች ሊጀምር። በተለይ አሁን የፌደራል መንግስቱና የትግራይ ክልል መንግስትን ሁለቱም የሚመሯቸውን ፓርቲዎች ውዝግብ ውስጥ የከተተው አንዱ ብቸኛው ሳይሆን አንዱ ዋና ጉዳይ የምርጫ የህገ መንግስት መከበር አለመከበር እና የፓርቲዎች ጉዳይ አስመልክቶ የተነሱ ናቸው። እና መነሻ ሀሳብ ፈረንጆቹ ፕሮፖዚሽንስ ከሚሏቸው ብንነሳ ምርጫ ህገ መንግስትና የፓርቲዎች እንቅስቃሴና የፕሮግራሞቻቸው ትግበራዎች ከህዝብ ደህንነትና ከሀገር ህልውና መጠበቅ በልቀት የሚታዩ ነገሮች አይደሉም። እነዚህን የማከናወንና የመተግበር ሂደት የሀገርን ህልውና መጠበቅና የህዝብን ሰላምና ደህንነት የሚገዳደሩ ከሆኑ ድረስ ለጊዜው ሊታገዱ ወይም ለሌላ ጊዜ ሊተላለፉ ይችላሉ ብዬ አስባለሁ። እነዚህን ነገሮች የሚያሟሉ ሁኔታዎች ከሞላ ጎደል በሀገራችን ውስጥ ታይቷል። እንግዲህ ሁላችንም እንደምናውቀው የለውጥ አጀንዳ አራማጅ አመራር ነው እንጂ የመጣው በአብዮታዊ ስር ነቀል ለውጥ ሁኔታዎችን ለማስተካከል ለማሻሻል የመጣ አመራር አይደለም። እንደዛ ቢሆን ኖሮ አወዛጋቢ የሆነው የህገ መንግስት መከበር አለመከበር እና የመሳሰሉት ነገሮች ሊነሱ አይችሉም። ምክንያቱም አብዮታዊ ለውጥ ቢሆን ኖሮ ብዙ የሚባልበት ህገ መንግስት ልክ በ1967 በ1983 እንደሆነ ሁሉ ገሸሽ ተደርጎ አዲስ ሂደት ውስጥ ይገባ ነበር። እንግዲህ ልዩነቶቹ በሁለቱ በኩል አንደኛ አንዳንድ መሰረታዊ የሆኑ የለውጥ ማሻሻያዎችን ማድረግ ወይም ካለማድረግ የመነጨ ነው። ለማንኛውም የአሁኑ መስተዳድር የለውጥ አመራር የሚባለው ወደ ስልጣን ሲመጣ አራቱም አንድ ላይ ነበሩ። ከዛ አንዳንድ ነገሮች ተከተሉ። ለምሳሌ በፌደራል መንግስት የህግ ተቋማት የሚፈለጉ ሰዎች ወይም ተጠርጣሪዎች የሚባሉ እነሱን መስጠት አለመስጠት ላይ ያለው ዝግብ፣ ከዛ ተከትሎ ደግሞ ይሄንን አሁን በአመራር ላይ ያለውን ፓርቲ በመስረት ላይ ያለ ዝግብ፣ በመጨረሻ ደግሞ አሁን የምንነጋገርበትን የምርጫ ጉዳይ በማስተላለፍና ባለማስተላለፍ ወቅቱ ይካሄድ የሚል ዝግብ ነው የመጣው። መነሻው ችግሩ ህገ መንግስቱ ራሱ ካሳየው እጥረት ነው። ለምሳሌ በመጀመሪያው ጊዜ ዶክተር ዘመላክ እንደተናገረው ምርጫ የኮሮና ቫይረስ የኮሮና ተላላፊ በሽታ ከመከሰቱ አስቀድሞ ምርጫ አይካሄድ የሚሉ ብዙ ክርክሮች አሉ። እኔም እሱም የተሳተፍንበት አይካሄድ የሚሉት ህገ መንግስቱ በየአምስት አመቱ መካሄድ አለበት ይላል። አዲሱ አመራር በህገ መንግስቱ ማዕቀፍ ማንኛውንም ተግባር ለማከናወን ቃል ገብቶ ወደ ስራ የገባ ስለሆነ ይሄ መከበር አለበት የሚል ነገርን የሚያራምዱ የተለያዩ የህብረተሰብ ክፍሎች የተደራጁ ፓርቲዎች እና የመሳሰሉት ያካሄዱ ነበር። እነዚህ እንግዲህ በከፊል ገሚሱ ስሌት አለው በወቅቱ መካሄድ አለበት የሚልበት ስሌቱ ምንድን ነው? በወቅቱ ከተካሄደ እናገኛለሁ ይሄን አጣለው የሚል የፖለቲካ ስሌት ያለ ይመስለኛል። አይካሄድ የሚሉት ደግሞ የሚዘረዝሯቸው ነገሮች አሉ። ነገር ግን በመጨረሻ ላይ መንግስትም ምርጫ ቦርድም ወሰኑ በህገ መንግስቱ መሰረት በታቀደው ጊዜ ውስጥ ይካሄዳል የሚል። በዚህ መሃል እንግዲህ ይሄ ተላላፊ በሽታ በሌላው የዓለም ክፍል እንደሆነ ሁሉ በሀገራችንም ገባ፣ ሁኔታዎችን ከመሰረቱ ለዋወጣቸው። አንዳንዶቹ በፊት በወቅቱ መካሄድ አለበት የሚሉት ይህንን ሁኔታ ከግምት ውስጥ በማስገባት የመራዘሙን ነገር ይሄ በሽታ በቁጥጥር ስር ከዋለ በኋላ ሊካሄድ ይችላል የሚል ስምምነት ላይ የደረሱ ይመስላል። በትግራይ መስተዳድር በህወሓት በኩል ደግሞ ይሄም እያለ ቢሆን በወቅቱ መካሄድ አለበት አይካሄድም ከተባለ አንደኛ ህገ መንግስቱን ስለሚጥስ ያለው የፌደራል መንግስት አመራር ህጋዊነትና ተቀባይነት ሊኖረው አይችልም ጊዜው ካለቀ በኋላ የሚል ዝግብ ውስጥ ነው እንግዲህ የተገባው። እንደምናውቀው በዓለም ላይ 55 ሀገሮች በላይ የተለያዩ ምርጫዎች አገር አቀፍ ምርጫዎችን የከተማ ወይም የማዘጋጃ ቤት ምርጫዎችን የፓርላማ አባላት ምርጫዎችን ፕሬዝዳንታዊ ምርጫዎችን ያስተላልፉበት ሁኔታ አለ። በሀገራችንም ከዚህ የተለየ አይደለም። እንግዲህ መንግስት እንዳስታወቀው መጀመሪያ ምርጫው በተወሰነለት ጊዜ መሰረት ህገ መንግስቱ ባስቀመጠው ሁኔታ መካሄድ አለበት የሚል አቋም ነው ያለው። እኔ በኩሌ በጣም ገርሞኝ ነበር። ምክንያቱም ብዙ ያልተቋጩ ስራዎች፣ ብዙ የሰላምና የመረጋጋት ሁኔታን የሚገዳደሩ ሁኔታዎች በሀገራችን ላይ ሰፍነው ባለበት ሁኔታ የምርጫ ቦርድ እንኳን ባልተቋጨበት ሁኔታ መንግስትና ምርጫ ቦርድ ምርጫው በጊዜው በህገ መንግስቱ መሰረት ይካሄዳል ይላል። ይህንን ከተቃወሙት ሰዎች መካከል አንዱ ነኝ። ምክንያቱም ህገ መንግስቱ የተሟላ ነገር አላስቀመጠም። በየአምስት አመት ይካሄዳል እንጂ እንዲህ እንደ ኮቪድ አይነት ነገር የተለየ ሁኔታ ሲፈጠር እንዲህ ይደረጋል የሚል ነገር አልተናገረም። ምክንያቱም ያረቀቁትም ሆነ ያስረቀቁት ሰዎች ሁሉ ነገር በቁጥጥራችን ስር ነው፣ ምንም ቢሆን ችግር አይኖረውም የሚል እሳቤ ነበራቸው ይመስላል። አንዱ መከራከሪያ ከኤርትራ ጋር ሀገሪቱ ጦርነት ውስጥ በገባችበት ጊዜ ሁሉ በ1992 ይመስለኛል ምርጫ ተካሂዷል። አሁን ደግሞ ያውም በአንጻራዊ መላ ሀገርን አንቀሳቅሶ ጦርነት ውስጥ ያስገባ ሁኔታ በሌለበት ድባብ ውስጥ እንዴት አይካሄድም የሚል ነው። የኔና የቢጤዎች መከራከሪያ ያን የምርጫ ውጤት አስቀድሞ የተወሰነ ስለነበረ ጦርነትም ኖረ ጦርነትም አልኖረ አሸናፊው ማን እንደሚሆን አስቀድሞ የተወሰነ ስለሆነ ይሄን ባሆኑ የለውጥ ድባብ ውስጥ ይሄን እንደመከራከሪያ ማቅረብ ተገቢ አይደለም የሚል አመለካከት ነበር። ለማንኛውም ከላይ የዘረዘርኳቸው ጉዳዮች ናቸው ያላግባባቸው። አሁን እንግዲህ የትግራይ ክልል በተደጋጋሚ በግልጽ እንዳስታወቀው ዝግጅቱን እያካሄደ ነው። የምርጫ አስፈጻሚ ኮሚሽን አባላትን ሰይሟል። ይሄ ህገ መንግስት ይጣሳል ይከበር የሚለውን ነገር ሁሉ የሚጥስ ነው። ሁሉም ህገ መንግስቱ መከበር አለበት ስለሚሉ
ፕሮፌሰር ካሳሁን ህገ መንግስት ለመጣሱ ማሳያዎቹ ምንድናቸው? አንድ ሁለት ተብለው ሊቆጠሩ የሚችሉት ባጭሩ ቢገልጹ።
የተለያዩ የህገ መንግስቱ አንቀጾች ለምሳሌ ፌደራልና ክልሎች የተሰጣቸው የስልጣን ማዕቀፍ የህግ አውጪነት፣ አስፈጻሚነትና ዳኝነት ስራ ይሰራሉ ነው የሚለው። ፌደራሉ ለክልሎች የውክልና ስልጣን ይሰጣል። አንቀጽ 50 ንዑስ አንቀጽ 9 ይመስለኛል ይላል። ምክንያቱም ምርጫን በተመለከተ ውክልና ለየትኛውም ክልል አልሰጠም ፌደራሉ። የፌደራሉ የስልጣን ክልል ውስጥ ያለ ጉዳይ ነው። ምርጫን ማደራጀት፣ መምራት፣ ማስፈጸም፣ መቆጣጠር ለምርጫ ቦርድ ነው የተሰጠው። ምርጫ ቦርድ ደግሞ ያለው በፌደራል ደረጃ ነው። ስለዚህ በዚህ ድርጊት ህገ መንግስቱን የሚጥስ እንቅስቃሴ ውስጥ ተገብቷል ብዬ ነው የማስበው።
መልካም። ይሄ በክልል ደረጃ ምርጫ የማካሄድ ስልጣንና ኃላፊነት የማን እንደሆነ በእርግጥስ ይቻላል ወይ? ምክንያቱም ዋናው አወዛጋቢ ነገር ነውና ተዛማች ጥያቄዎች ጋር በጥልቀት ቢመረምሩት በሌሎች ጥያቄዎች ሰውጦ እንዳያል ዶክተር ዘመላክ እንዳልጠፉብን ተስፋ አድርጋለሁ። ፕሮፌሰር ካሳሁን መለስ ብለው በፖለቲካው አይን የሚታዩትን አንኳር ነገሮች አንስተዋል። እስኪ ዋናውን ጥያቄ እናንሳ ዶክተር ዘመላክ። በርግጥ ምንድነው በዚህ ሊገኝ የሚችለው ምርጫው የሚካሄድበት ሁኔታና የሚወዳደሩት ምን አይነት ምርጫ ይካሄዳል ራሱን የቻለ ጥያቄ ነው። ማምን ያገኛል በዚህ ምርጫው ጥይት? በርግጥ የዲሞክራሲ ጥያቄ፣ በርግጥ የዜጎችን መብት የማስከበር ጥያቄ ከሆነ ዋንኞቹን ተዋናዮች አልተሳካልንም፣ ለቀናት ሞክረን ነበር የህዋት አመራር አባላትንም የማከላይ መንግስት ተጠሪዎችንም ለማሳተፍ ሞክረን ነበር አልቀናንም። ሰሞኑን ከነበሩ ሌሎች ምክንያቶችም ጋራ የስልኩንም ጨምሮ ሊሆን ይችላል መልሰን እንደምናገኛቸው ተስፋ አድርጋለሁ። ነገር ግን እነሱ በጊዜው አሁን መልሱልንም ባይሆን እስኪ እናንተ መርምሩት። ዶክተር ዘመላክ ማምን ያገኛል ከዚህ ምርጫ ውጤት? ምንድነው በተጨባጭ ከዚህ ምርጫ ሊገኝ የሚችለው ፍሬ?
ፕሮፌሰር ካሳሁን ጥሩ አድርገው አስቀምጠውታል። ጉዳዩ የህገ መንግስት ማክበርና ማስከበር ብቻ ሳይሆን ያው በትግራይ ክልል መንግስትና ፌደራል መንግስትን አሁን እየመራ ባለው የብልጽግና ፓርቲ በመካከል ያለው ከጊዜ ወደ ጊዜ እየገነነ የመጣ ለመግባባት እንጂ እውነት ምርጫውን ከመስከረም 30 በፊት ተደርጎ አዲስ መልክ ቋቋመ ትልቅ የሕገ መንግስት ከተፈታል ከሚሉ ምነት ይሆን አይመስለኝም። እንደዛ ቢሆን ሆነ ለምሳሌ ባለፉት ጊዜያት በሀገሪቱ ውስጥ መረጋጋት ስላልነበረ እና የምርጫ ቦርድም የአካባቢ ምርጫዎችን ማካሄድ ስላልቻለ ከአንድም ሁለቴ ሶስቴ እነዚህ ምርጫዎች ምርጫ እንደ ማንኛውም ምርጫ በህገ መንግስቱ ተቀጥሎ በምርጫ ህጉ የተደነገገ በየአምስት ዓመቱ መካሄድ ያለበት ምርጫ ነው። የሚሰማበት እስከሆነ ድረስ ከፌዴራል ምርጫ ወይም ደግሞ ከክልል ምርጫ ዋጋ የሚሰጠው ምርጫ አይደለም። እንዲሁም ህዝብን ከማሳተፍ አንጻር የአካባቢ ምርጫ ትልቅ አስተዋጽኦ ያደርጋል ስለሚባል ግን የተሻለም ነው የሚል ክርክር ሊነሳም ይችል ይሆናል። ከዚህ አንጻር ሲታይ አሁን የአካባቢ ምርጫ በተደጋጋሚ ከአንድም ሁለት ሶስት ዝም ብሎ ሲተላለፍ ማንም ይህንን እንደ ህገ መንግስት ጥሰት ያየ የተቆረቆረ የጮኸም አልነበረም የሚለው ነው የተላለፈው። ስለዚህ አሁንም የምናየው እውነት ለመናገር ከቲፒኤልኤፍም ከትግራይም አካባቢ የምናየው ወይም የሚሰማው ነገር በህገ መንግስቱ መከበር ብቻ በሚል ሳይሆን አሁን ባለው በፖለቲካ ስጣገባ ምክንያት የሚደረግ እንደሆነ እኔም ከፕሮፌሰር ከሳሁን ጋር በዚህ ጉዳይ ላይ እስማማለሁ። ከዛ በተረፈ ምን ይገኛል ምን አይገኝም ለሚለው ፖለቲካል ሳይንቲስቱ ፕሮፌሰር ከሳሁን ምናልባት ይህንን ነገር አናላይዝ ሊያደርጉት ይችላሉ። እኔ እስከሚገባኝ ድረስ ግን ማለት እንግዲህ የኔ እይታ ቲፒኤልኤፍ በትግራይ ውስጥ ተቀናቃኝ በሌለ ሁኔታ ድጋፍ ያለው ፓርቲ እንደሆነ ነው የሚሰማኝ። ምርጫው መቼም ሆነ መች ቢካሄድ ቲፒኤልኤፍ በምርጫ አሁን በሚቀጥሉት እንጂ አንድ ሁለት ምርጫ ሶስት ምርጫዎች ትልቅ ለውጥ በሚያመጣ መልኩ ይሸንፋል ወይም ስልጣኑን ያውቃል አትሊስት ቢያንስ ቢያንስ በትግራይ ክልል ደረጃ ብዬ አላምንም። ምናልባት ተሳስቼ ሊሆናል። ምናልባት የተሳሳተ የተሳሳተ ኢንፎርሜሽን ወይም ደግሞ መረጃ ኖሮ ሊሆን ይችላል። ከዛ አንጻር ሳየው ቲፒኤልኤፍ በምርጫ ልሸነፍ እችላለሁ በሚል ስሌት ነው ወይ የገባው ቢያንስ ቢያንስ በትግራይ ክልል ውስጥ የሚለው ለእኔ ብዙም አሳማኝ አይደለም። የሚገባኝ ግን የፌዴራል መንግስቱን መገዳደር እንደሚችሉ ለማሳየት እንቢተኝነታቸው ለማሳየት ይመስለኛል። ተሳስቼ ሊሆን ይችላል ግን እንደዛ ነው የሚመስለኝ እንጂ እኛ በፈለግነው ሰዓትና አሁን ምርጫው ካልተካሄደ በምርጫ እንሸነፋለን የሚል ፍርሃት ያለባቸው አይመስለኝም።
መልካም ፕሮፌሰር ካሳሁን ከዚህ ነጥብ እንነሳና ቀደም ብሎም ጠቀስ አድርገውታል ህገ መንግስታዊ ጥያቄ ሆኖ የቀረበበትንም ከዚያ በፊት ግን አሁን ዶክተር ዘመላክ የመለሱትን ይሄ ምርጫ በመካሄዱ ምንድን ነው የሚገኘው? ምንድን ነው ከዚህ ምርጫ የሚገኘው ፍሬ? እንደ ሀገር፣ እንደ ክልል፣ እንደ ህዝብ ምን አይነት ምርጫ ነው እንዲካሄድ የሚጠበቀው?
ማን ምን ያጣል ላልከኝ የትግራይ ክልል ገዢ ፖለቲካ ድርጅት ምንም አያጣም ምንም አያገኝም። ምክንያቱም አሁን ባለው የፖለቲካ ምህዳር በፊትም በነበረው ካልተስተካከለ በስተቀር ኮቪድ ባይመጣ ምርጫው ባይተላለፍ ኖሮ እና እንደ በመላ ሀገሪቱ እንኳን ምርጫ ቢካሄድ ኖሮ የምርጫው አካሄድ ህጋዊነት ቢኖረው የትግራይ ክልል አሸናፊ የሚሆነው ህወሓት ነው። ይህም ከሌላ ሁሉ ልቆ በልጦ ህዝቡን አስደስቶ እና የመሳሰሉት ነገር ሆኖ ሳይሆን ሁሉንም ነገር በቁጥጥሩ አድርጎ የቆየ ስለነበረ እና ከለውጡም ወዲህ ደግሞ ይህንን ጥብቅ የሆነ አያያዙን የሚያላላ ሁኔታ ስላልተፈጠረ፣ አንደኛ በፌዴራል ደረጃ እውቅና የተሰጠው ምርጫ አይደለም፣ ህገ መንግስቱን የጣሰ አካሄድ ነው ተብሎ የተፈረጀ ነው። የትግራይ ክልልን በማስተዳደር ረገድ ወይም የመስተዳድር መዋቅሮችን በማቋቋም ረገድ በዛው ተወስኖ የሚቀር ጉዳይ ነው። በፌዴራል ደረጃ የትግራይ ህዝብ ሊኖረው የሚችለው ተወካይነት አሁን በተያዘው አካሄድ ሊረጋገጥ አይችልም። ምክንያቱም ምርጫው ራሱ ሪኮግናይዝድ አልሆነ። የትግራይ ህዝብ ደግሞ ምን የሚያገኘው ነገር አለ? ምን ያጣል? ያገኘው ነገር ስላልነበረ የሚያጣው ነገር የሚኖር አይመስለኝም። የተለያዩ አማራጮች ቀርበውለት የተሻለውና እኔም በትክክል ይወክለኛል ብሎ ድምፁን ሊሰጣቸው የሚችሉ የፖለቲካ ኃይሎች እድል በዛው በክልሉ ምርጫ እንኳን ይህን ያህል እውን ሊሆናል ተብሎ ሊታሰብ የሚችል ነገር አይደለም። ስለዚህ ምርጫ አስፈጻሚው ህወሓት፣ ምርጫ ተወዳዳሪው ህወሓት፣ የምርጫው ውጤት እንዲገልጸው ህወሓት እና በዚህ አይነት ህወሓት ምንም አዲስ ነገር አያገኝም። በፊት ያገኘ ነበረው በትግራይ ክልል ማለት ነው ይዞ ይቀጥላል ማለት ነው። ያውም ሀገራዊ እውቅና በሌለው ሁኔታ። ስለዚህ ልክ ዘመላክ እንዳለው ሌሎችን ልዩነቶች ከፌደራሉ ጋር ያለውን ልዩነቶች የሂሳብ ማወራረጃ አድርጎ ሊጠቀምበት ነው የፈለገው። ይሄ ግን ምን ያህል ተቃሚ እንደሚሆን አላውቅም። ዲፋክቶ ስቴት የሚባል ነበር በቀጣ ከህወሓት ወይም ከመራሮች ባልሰማም ከዛ ጋር በጣም የተጠጋጉ የፖለቲካ ኃይሎች ነን የሚሉ የትግራይ መገንጠልን ሁሉ የሚያቀነቅኑ መኖራቸውን እሰማለሁ። ይሄ መቼስ በጣም አስደናቂ የሆነ ነገር ነው የሚሆነው። ምክንያቱም የኢትዮጵያ መሰረት የኢትዮጵያ ሀገረ መንግስት የኢትዮጵያ ሀገረ ብሔር መሰረት የሆነው ትግራይ ይሄንን ደግሞ የትግራይ ሰፊ ህዝብም የሚፈቅድ አይመስለኝም። በፊትም አልፈቀደም። ህወሓት የተባለው ድርጅት እንቅስቃሴ በጀመረበት ጊዜ በ1976 በፈረንጆቹ ባወጣው ማኒፌስቶ አንዱ አጀንዳው ይሄ ነበር። ይሄንን ያስጣለው የትግራይ ህዝብ ነው። ምክንያቱም ኢትዮጵያ ኢትዮጵያዊነት በሚለው ላይ የትግራይ ህዝብ የተሻለ የኔ ነው ባይነት በጣም የተሻለ ወገንተኝነት የሚያሳይ ህዝብ አሁንም እንደዛ እንደሆነ አምናል። ስለዚህ ህወሓት ምንም አዲስ የሚያገኘው ነገር የለም።
ፕሮፌሰር ካሳሁን ብራኑንና ዶክተር ዛምላክ አይተነውን እንዲሁም አሉላንም አመሰግናለሁ። የተከበራችሁ አድማጮች አላበቃም ውይይቱ፣ በነገው ምሽት ይቀጥላል። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ፣ በትዊተር፣ በኢንስታግራም እና በዩቲዩብ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከፕሌይ ስቶር እና ከአፕ ስቶር መጫን ትችላላችሁ። ወደ ተከታዩ ዘገባ እናልፋለን። የተለያዩ የኦሮሚያ ከተሞች ነዋሪዎች የህዳሴ ግድብ ውሃ መያዝ እንዳስደሰታቸው ገልጸዋል። የግድቡ ሥራ እንዲጓተት ያደረጉና በሥራው ውስጥ እንቅፋት ሲሆኑ የቆዩ በሕግ እንዲጠየቁ ያሳሰቡም አሉ። ለወደፊቱም የግድቡ ሥራ በግልጽነት እንዲቀጥልና እንዲጠናቀቅ ርብርብ ያስፈልጋልም ሲሉ ጥሪ አስተላልፈዋል። አስተያየቶቹን ያሰባሰበው ናኮር መልካ ነው።
ሁላችንም አንድ መሆን አለብን። ፖለቲካ ሌላ ነው፣ ሀገር ግን ሌላ ነች። ሀገር ማለት እናት ነች። ስለዚህ በእናትነቷ መከበር አለባት። በእናትነቷ መወደድ የምትገባት ነገር ሊደረግላት ይገባል። ኢትዮጵያ እኔ ሀገሬ እንደናቴ ነው። ማንኛውም ብሔር አማራዊ፣ ኦሮሞ፣ ብራዚል ሁን ሌላው በኢትዮጵያ የምኖሩት የትኛቸውን ብሔር ብሔረሰቦች ከዋቸው እና ተፋቅሮ ይህችን ሀገር ከድህነት ማውጣት አለብን። ይህ ፖለቲካ አመለካከት ልዩነት ሊኖረን ይገባል። ግን ሌላ ሀገር የለንም። ያለችን ሀገር ኢትዮጵያ ነው። ስለዚህ ኢትዮጵያን ተንከባክበናት ልዩነቶቻችን ቤቶቻችን ውበታችን እንደሆኑ ከረስተን አንዱ በማድረግ በመቻቻል ይህችን ሀገር ወደፊትም እንድታድግ እንድትገሰግስ ልናደርግ እንችላለን። ነገር ግን እኔ በስተመንት ለውጭዎች ተገዝተን በገንዘብም በሀሳብም ተሰርቀን እንዳንድ የልጆች ለድህነት እኛ ያየነውን ፈተና እንዳያዩ በሀገራዊ ጉዳያችን ላይ አንዱነን ሀገራችንን ወደፊት ማራመድ ይገባናል። ብዙ አሉ በኢትዮጵያ ያልተሰሩ ከነዳጅ ጀምሮ ሌሎችም አሁንም ይህንን የመሳሰሉ ግድቦች ስንሰራ የምገባን ብዙ ነገሮች አሉ። ግን አንድ መሆን አለብን። መሪዎቿም ደግሞ በእውነት ከልብ ለሀገራቸው ካምኖና ሀገሪቷን አፍክሮ ለሌላ ሳይሰጡ ልንጓዝ ይገባል። ይሄ ልዩ ምለኑ
እንግዲህ የአባይ ሙሌት የሁላችንም ደስታ ነው። የሁሉም ኢትዮጵያኖች ደስታ ነው። ይሄ ነው ሰዎች ከተለያዩ ግሩፖቻቸው ምናምን ስራቸውን የላኩ ይህንን ግድብ ደግሞ እንዲሞላ ተደርጓል እና ይሄ ግድብ ደግሞ ለብዙ ጊዜያት ምናምን በጉጉትም ጠብቀን ነበር እና የመጀመሪያው ቤቱ እንግዲህ አንድ ስቴፕ አይተናል። በጣም ደስተኞች ነን። ምክንያቱም እናቶቻችን ጨለማ ወደ ብርሃን በመምጣታቸው ትልቅ ደስታ ተሰምቶኛል። ይሄ ደግሞ አርቆ ለማየት በጣም ጉጉት ላይ ያለ ነው። ወደ 5 ዓመት ገደማ አካባቢ ጥና ተጣል ተብሎ እስካሁን ድረስ አለ። ግን ይሄ ነገር ደግሞ መቋረጥ ለበትም ሲመቀጠል ያለበት
ስሜ ወገር ቤት በደል ከወሮ ግሮ ስለሙሌቱ ምንም የተሰማኝ ነገር የለም። ከዚህም በፊት ለ10 ዓመት ሙሉ የህዝብ ለፍ ሲደረግበት የነበረ ግድብ ነው። ግድቡ በቀደም ራሱ መንግስት እነዚህ በአባይ ግድብ ስንቶቹ ተዘርፏል፣ ስንቶቹ እንዲህ ተደርጓል፣ እንዲህ ተመንግዟል ሲል ነበር። ከሰዎቹ ደግሞ በህግ ጥላ ስር ወይም ደግሞ በህግ ቁጥጥር ስር የዋሉ ሰዎች የሉም። አሁን ለምሳሌ ሜቴክ አቅራቢ የነበረው የማንኛውም ብረታብረት ኢንጂነሪንግ አቅራቢ የነበረው ሜቴክ ብዙ ገንዘብ መዝብሯል ነው የሚባለው። በማንኛውም ሚዲያ ሲም በመንግስት ስል ነገር ነበር። ግን ቁጥጥር ስር የዋለ አሁንም እንደፈለጉ እየተሳደቡ ነው የሚውሉት። ቁጥጥር ስር የዋሉ ሰዎች የሉም። ከምንዛን እንደሆነ ሊገባን አልቻለም። እነዚህ የህዝብ ላብን የህዝብ ንብረትን ሲመዘብሩ የነበሩት ሰዎች ቁጥጥር ስር እስከሚውሉ ድረስ እኔ ደስተኛ አይደለሁም። ለሰዎቹ ዞር ብሎ ያየ ሰው የለም። ተፈልጎ በቁጥጥር ስር መዋል አለባቸው ነው የሚለው።
ከተማ ነው አለን። የአባይ ግድብ በጣም ደስ የሚል ሀገር ነው። እንዳጀማመረው ደስ ይላል። አይሰሩም፣ አይችሉም፣ አይገድቡም ሰዎች እና ሀገራት ፊት ለፊት ሆነ ሰብትን እና ገድበን ማሳየታችን በጣም ደስታ ነው ይሰማል። ዳግም አዲስ እንደተወለድን ነው ይሰማል። ውሃ ሙሌቱ መነሳሳትን ያሳያል። ትልቅ እንደምንሆን እና ተባብረን ይህን ነገር ወደ ውጤት ማሳየት ወደ ውጤት ማስራት እንዳለብን ሀገሩ በሙሉ ከሊፍቶ ተራ እስከ ድረስ ተባብሮ ሰርቶ እቺ ነገር መለወጥ አለብን ይሆናል።
አመሰግናለሁ አስተያየቶቻቸውን ያካፈሉንንም እናኮረንም። የተከበራችሁ አድማጮች የምሽቱ ዝግጅታችን በዚሁ ተጠናቀቀ። አብራችሁን ስለቆያችሁ በመላ ባልደረቦቻችን ስም እናመሰግናለን። ፕሮዲውሰሯ ብርሃን ኃይሉ ነች። ያስተናገድኳችሁ ሰሎሞን አባተ ነኝ። ነገ በራዲዮ መጽሔት እንገናኛለን። እባክዎ ራስዎን ከኮሮና ቫይረስ መጠበቅ ምን ጊዜም አይዘናጉ። እጆችን መታጠብና የግል ንጽህናን መጠበቅ፣ አፍና አፍንጫን መሸፈን፣ በአካል አለመቀራረብ በእጆ ያሉ የመከላከያ መሳሪያዎች ሆናቸው። ሰላም ጤና ይስጥልን። በደህና ደሩ።